ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በሲዳማ ዞን ጭሬ በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ህይወት ማለፉን የሟች ቤተሰቦች ለአሜሪካ ድምጽ ገልጸዋል።
አባቱ፣ እናቱ፣ ልጆቹ አጠቃለው አንድ ቤተሰብ 14 ሰው።
ያልተፈቱ እስረኞች እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ጠበቆች ከዛውጡ ህክምና እንዲያገኙ ብቻ ነው የሚለምናቸው ማለት ነው።
ክሳቸው ተሰርዞ ይፈታል ብሎ ታበቃ እንደገና ለይነጥሉ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
በምን መስፈርት እነዚህ ሰዎች እስካሁን ድረስ እስር ቤት እንደቆዩ ወደፊት እንዴት እንደሚቀጥሉ ለእኛ በጣም ግልጽ ነው። ይሄን ነው አጥብቀንም እኛ ለፍርድ ቤት እየጠየቅን ያለ ነው። ለራሳቸው ጠቅላይ አቃቢ ህጉ ቢሮ አገብተን ራሳቸውን ጠቅላይ አቃቢ ህግን አግኝተን አነጋግረናቸዋል።
የእስረኛ ቤተሰቦችና ጠበቆችን ድምጽ ነበር የሰማችሁት። ሙሉ ዘገባ አለ።
ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት ዕድሜዋ ያረፈችው አንጋፋዋ ድምጻዊትና ክራር ተጫዋች ፀሐይ ወይም ፀሐይቱ በራሄን የተመለከተ ዘገባ አለን።
ፀሐይቱ በራሄ ካርት መጀመሪያ ፍቅሪ በመን ተጀመረ አዳምና ሔዋን ዓለም ከይተፈጠ የሚላላት እሱ ደግሞ ሁሉ ሰው ነው የሚዘፍነው። እና ፀሐይቱ በራሄ የኤርትራዊነት ብቻ ሳይሆን እንደ የሀበሾቹ በሙሉ ታሪክ አድርጌ የማየው።
ዶክተር ሀብቶም ዮሐንስ የሙዚቃ ስራዋንና የኑሯን በህይወት በነበረችበት ዘመን የነበረውን አኗኗሯን በአጭሩ ገልጸውልናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም።
በዛሬው ዕለት የሚከበረውን የግንቦት 20 በዓል በማስመልከት የዩናይትድ ስቴትስ በውጭ ጉዳይ ሚኒስቴሯ በኩል የእንኳን ደስ ያላችሁ መልእክት አስተላልፋለች። በፕሬዚዳንት ዶናልድ ትራምፕ እና በዩናይትድ ስቴትስ ሕዝብ ስም ለኢትዮጵያውያን ሁሉ የመልካም ምኞት መግለጫዬን አስተላልፋለሁ በማለት የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ናቸው ዛሬ መልእክቱን ያስተላለፉት። የዩናይትድ ስቴትስ እና ኢትዮጵያ የቆየ ወዳጅነትና የጋራ ትብብር ያላቸው ሀገሮች መሆናቸውን ያመለከተው መግለጫቸው እዚህ ዩናይትድ ስቴትስ ነዋሪ በሆኑና ጠቃሚ አስተዋጽኦ በሚያደርጉ ኢትዮ አሜሪካውያን የሁለቱ ሀገር ወዳጅነት የጸና መሰረት እንዳለውም ጠቅሷል መግለጫው። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም በኢትዮጵያ የፖለቲካ ግልጽነት እንደጀመሩና የኢኮኖሚ ድል እንዳስመዘገቡም የሚናገረው ይኸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ ጠቅላይ ሚኒስትር አብይ ሙሉ የዩናይትድ ስቴትስ ትብብር እንዳላቸውም አረጋግጧል። መልካም በዓል። ዩናይትድ ስቴትስ ለጋራ ወዳጅነታችን ያላትን ቁርጠኝነት ታረጋግጣለች በማለትም መግለጫው መልእክቱን ይደመድማል።
ዩናይትድ ስቴትስ ዛሬ ሜሞሪያል ዴይ መንዴይን እያከበረች ነው። እናም ዛሬ ብዙ አሜሪካውያን ስራ አልገቡም፣ ተማሪዎችም ትምህርት ቤት አልሄዱም። ካለፈው አርብ ጀምሮ እስከ ዛሬ ያሉት 3 ቀናት ኦፊሳላዊ ያልሆነው የበጋው የረፍት ጊዜ የሚጀምሩበት ቀናት ናቸው። ብዙ ቤተሰቦች በዛሬው ቀን ሽርሽር ይወጣሉ፣ ወደ ባህር ዳርቻና ወደ መዝናኛ ስፍራም ያመራሉ። ሜሞሪያል ዴይ በየአመቱ የሚከበረው በአውሮፓውያኑ የግንቦት ወር ሜይ የመጨረሻው ሰኞ ሲሆን እለቱም በዩናይትድ ስቴትስ ታሪክ ለሀገራቸው መስዋዕትነት የከፈሉ አሜሪካውያን የሚዘከሩበት እንዲሆን ተደንግጓል። የዩናይትድ ስቴትስ ምክር ቤት የዛሬው ቀን ብሔራዊ በዓል እንዲሆን የደነገገውም እንደ አውሮፓውያን አቆጣጠር በ1971 ዓ ም መሆኑ ይታወቃል።
የሰሜን ኮሪያና የዩናይትድ ስቴትስ ባለስልጣናት ከጦር እንቅስቃሴና ከጦር መሳሪያ ነጻ በሆነው ስፍራ ዛሬም ተገናኝተው ስለ መጪው የፕሬዝዳንት ዶናልድ ትራምፕና የፕሬዝዳንት ኪም ጆንግ ኡን ውይይት መነጋገራቸው ታውቋል። የስብሰባውን መሰረዝ ባለፈው ሐሙስ የተናገሩት ፕሬዝዳንት ትራምፕ አሁን ደግሞ ሲንጋፖር ውስጥ ለመጪው ሰኔ 5 ቀን የተያዘው ውይይት በታቀደው መሰረት ይካሄዳል ማለታቸው ተሰምቷል። ሰሜን ኮሪያ ብሩህ ተስፋ ያላት ሀገር እንደ ሆኗ አንድ ቀን ጠንካራ የኢኮኖሚና የምጣኔ ሀብት ሀገር እንደምትሆን በእርግጥ አምናለሁ ሲሉ በትዊተር ገጻቸው ላይ ፕሬዚዳንት ዶናልድ ትራምፕ አስፍረዋል።
በመጨረሻም ናይጄሪያውያን በመላ ሀገሪቱ በሚገኙ የመዝናኛ ስፍራዎች በየአደባባዮች በየመስሪያ ቤቶች ሜዳዎች ተሰባስበው የመጀመሪያውን ብሔራዊ የሐዘን ቀን ያሰቡ መሆናቸው ተነገረ። ይህ ሳይታሰብ ድንገት የተካሄደ የሐዘን ቀን የመንግስቱን ኦፊሻላዊ እውቅና እንዳላገኘም ታውቋል። ስብስቡ የተመረጠው በሲቪሉ ማህበረሰብ የመብት ተሟጋች ሲሆን አላማውም በመላው ናይጄሪያ እየተስፋፋ ነው ያሉትን አመጽና ግጭት ለመቃወም እንደሆነም ተመልክቷል። በአገሪቱ አቆጣጠር ከቀኑ 6 ሰዓት ላይ በሚሊዮኖች የሚቆጠሩ ናይጄሪያውያን ዘመዶችና ወዳጆቻቸውን በእርስ በእርስ ግጭት በጦርነትና በሽብርተኞች ካጡ ቤተሰቦች ጋር ሆነው የጽሞና ጊዜ ማሳለፋቸውንና የሞቱንም ማሰባቸው ታውቋል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሆኑ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። በሲዳማ ዞን ጭሬ ወረዳ ሐሊላ መሎ ቀበሌ ገበሬ ማህበር ውስጥ በሚገኙ 3 መንደሮች በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ህይወት ማለፉን የሟች ቤተሰቦች ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝር አላት።
በዚሁ ዞንና ወረዳ ሐሊላ መሎ ፍንጮሃና ወሸረቤ በተባሉ መንደሮች ውስጥ በደረሰ የመሬት መንሸራተት በሁለት መኖሪያ ቤቶች የነበሩ 2 ቤተሰቦችን ጠራርጎ በመውሰድ የ23 ሰዎች ህይወት ማለፉን ያነጋገርናቸው የሟች ቤተሰቦች ገልጸውልናል። ቅዳሜ ማምሻውን ከፍተኛ ዝናብ ዘንቦ እንደነበር የተናገሩት የአካባቢው ነዋሪዎች ጥቂት ቆይቶ መሬቱ ተንሸራቶ ቤቶቹ ከነነዋሪዎቻቸው ወደ ገደል መግባታቸውን ገልጸውልናል። 14 ቤተሰብ አጥተዋል የተባሉት የአቶ ማርቆስ ማቴዎስ ቤተሰብ ነኝ ያሉ አንድ የአካባቢው ነዋሪ ማምሻውን በስልክ አግኝቼ አነጋግሬያቸው ነበር።
ሁለት ባለቤቱ ነው ደግሞ አንድ ባለቤት 14 ሰው ነው። አንድ ቤተሰብ ማለት ነው። አንድ ቤተሰብ 14 ሰው ነው። ሁለተኛ ቤተሰብ ደግሞ 8 ሰው ነው።
ከአንድ ቤተሰብ ነው እንደዚህ ሞተው?
ሁለት ቤተሰቦች ነው።
እሺ፣ ሁለት ቤተሰቦች ነበሩ?
አዎ፣ ሁለት ቤተሰቦች ነበሩ። አንድ ቤተሰብ ደግሞ የ8 ሰው ነው። አንድ 14 ሰው ነው።
አባት እናት ልጆች ማለት ነው?
አባቱ እናቱ ልጆቹ አጠቃለው አንድ ቤተሰብ 14 ሰው።
አስክሬናቸው ተገኘ?
ደግሞ ሁለተኛው መሬቱ መንሸራተቱ በታች ያሉት ሌላ ጎረቤት የለም? አዎ፣ በ14ቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ በታች ያሉት 8 ነው። ደግሞ አጠቃላይ 23 ሲሆኑ ደግሞ እንደ ሁለት ቦታ ነው የተካፈሉት።
ምን ማለት ነው ሁለት ቦታ ነው የተካፈሉት ማለት?
አንድ ቤተሰብ ወደ ላይ ያሉት ማለት ነው። መሬቱ መንሸራተቱ በላይ እስከ ታች ነው የወረደች። ስትወርድ ወደ ታች ያሉ ቤተሰቦችን 8 ቤተሰቦች ነው ሞቱ ማለት ነው።
ህጻናት ልጆች ወጣቶች አሉበት?
አዎ፣ ህጻናት ቤቶች ነው። ህጻናት አብዛኛ የነበሩት ህጻኖች ነው።
ከየቤተሰቦቻቸው ምንም ሰው አልተረፈም ማለት ነው? የተረፈ ሰው የለም? ከአንድ ቤት ውስጥ
አንድ ቤተሰብ 14 ሰው
የተረፈ ሰው የለም? ከነዛ ከ14 ውስጥ የተረፈ ሰው የለም?
አንድ ነበረች። እሷ ተሰባብራለች እግሯ። ተሰባብራለች ግን ሌሎቹ ሞቷል። እሷ አንድ ሴታ ብቻ ናት የቀረች።
ከ8ቱ ቤተሰብ ውስጥስ
3 ቀርቷል ሳይሞት ማለት ነው።
አሁን የት ነው ያላችሁት?
እኛ እዛ ነው አለ ነው።
የት?
የእሷ የመጥቶ ቦታ ቀብር ተቀብረዋል። አሁን ሰዎች ስለመጡ እዛ ነው አለ ነው።
መቼ ተቀበሩ?
ትናንትና።
ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል?
ከዚህ በፊት እዚህ አካባቢ ሳይሆን ትንሽ ራቅ ስላለ ነበር፣ ግን ሰው ሞተ። አቅም
ሌሎች የተጎዱ ሰዎች አሉ ከሞቱት ውጪ?
ሌሎቹ ደግሞ አልተጎዱ። ልጆቹ ግን መሬት መንሸራተት ሆኗል። መሬት አደጋ ደርሶበታል። ደግሞ ሰዎቹ ያልሞቱት ልጆቹ አሉ። አሁን ሁለት ቤተሰቦች ነው አደጋ የደረሰው።
ሌላ የአካባቢው ነዋሪ በበኩላቸው አስክሬናቸውን ለማውጣት አስቸጋሪ ሁኔታ ገጥሟቸው እንደነበር ገልጸውልናል።
በአስራን ሰዓት አካባቢው ዝናብ ዘም።
እሺ።
ከዝናብ ምክንያት የተነሳው መሬቱ ተፈነድቶ።
እሺ።
8 በክን ተሸፍኖ አገደሉት 14 ልጆቹ።
ቤቱ በምንድን ነበር የተሰራው?
በቀርካ ነው። ምንም አንድ ነገር ለቀረ ነገር የለም። የአካባቢ ልጆችን ወጥቶ ለፌዴራል ለክልል መንግስትን ህዝቡን አይቶ በጩኸቱ ምክንያትን መጥቶን ህዝቡ ነበር በአካባቢው ላይ መጥቶ ነበር። ሬሳን በሁለተኛ ቀን መሬቱን ቆፍሮ ስንት ነገር ስንት ተጨንቆ ከዛን አወጣውኝ።
በዚህ በዩናይትድ ስቴትስ አካባቢ የሚኖሩና የወረዳውን በተመለከተ መረጃን የሚያጠናክሩ ሰዎች እንደገለጹልንና በፎቶም በላኩልን የምስል ማስረጃ እንደሚያሳየው ከአደጋው ሟቾቹን ከጭቃ ውስጥ ለማውጣት የሚደረግ ርብርብ ነው። ይህንን በተመለከተ የሲዳማ ዞን የኮሙኒኬሽን ኃላፊ አቶ ጀጎ አገኘው የሚሰጡንን መረጃ ለማግኘት የእጅ ስልካቸው ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የጭሬ ወረዳ የኮሙኒኬሽን ኃላፊ አቶ ጥላሁን ጢሞቴዎስ የእጅ ስልክ ላይ እንዲሁ በጣም ረዘም ላለ ጊዜ ሙከራ አድርገን ነበር፣ የእሳቸውም ስልክ አይነሳም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ካፒና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፈው። የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎች ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቀቃቸው ለጠቅላይ አቃቤ ህግ ጽፈት ቤት አቤቱታ ማቅረባቸውን ለአሜሪካ ድምጽ ተናግረዋል። ጽዮን ግርማናት ያዘጋጀችው ተከታተልት።
የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቀቃቸው ለጠቅላይ አቃቤ ህግ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የናቴ ልጅ አብረን ይሄድን ነበር ሳሪስ አካባቢ የታሰረው ትላለች። በታሳሶር 2008 ዓመተ ምህረት የታሰረበትን ሁኔታ ወደ ኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች።
በዛ ላይ ይተማላ ምግብ አግኝ ሁሉ ለህክምና በዛ ላይ ተከልክሏል። ህክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንት ቤትና ለዚህ ብቻ እንኳን መንቀሳቀስ አይችልም እና እኔ ለማን አካል እንደምችል መናገር እንደምችል ራሱ የት መሄድ እንዳለብኝ ግራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ ምን በቃ ምን ብዬ ልንገርሽ። በዛ ላይ ገና የአንድ አመት ህጻን ልጅ ስቶ ነው የታሰረው። ሚስቱ የሚረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ እኔም የሚገልጽ ተቀጥሬ ነው ሰምዛም እያል በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኝ ነው። እና አሁን እስቲ ምግብ ማቅረብ እንኳ ይከብዳል። ምንም በማያውቀው ጉዳይ የተያዘ እኔም ሳቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ውስጥ ገውንች ልጅ አይደለም። አብሬ እየተጓዝን ነው አፍ ነው የወሰዱ። ከዛ በኋላ ነው አካሉ እንደሆነ ስል አሁን ያለበት ኪ ፊቱ ስል ፊቱ እንዲህ የቆሳሰለ እያዩትን እና ምንት ማግኘት አይችልም። ተከልክሏል። ከእግሩ አልፎ ከግራንች አልፎ ፊቱ ላይ እንኳን የሚታየው ስንቁስ ላይ እና ለምን አቤት እንደሚባል ብቻ እኔ ግራ ገብቶኛል።
መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች።
ይፈታል ተብለች ስንዝርዝራ ስራወጥ እኔ በጉጉት ሄድ ግን እንደገና ወደ ጨለማ ቤታ ዙሪያችን እንዲያገኙ ምንም በጣም ስን አልተፈቱ። እኔ እስካሁን በባለፈው ከተፈቱት ጋር ይፈታል ብዬ በጉጉት ስለው ምንም ስመላለት ነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታልኝ በህይወት እያለ ወጥቶ ሕክምና እንዲያድልኝ መድኃኒትን አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው የምለምናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ነው በህግ ውስጥ ተይዘሽ እኮ የተሟላ ነገር ማግኘቴ ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ሊሰማቸው ይገባል። ግን እንደዛ ምን እያዩት እንኳን እንዳ ክልና አለማግኘት ማለት ከባድ ነው።
አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል።
መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው። 10 አመት ፍርደኛ ነው። ከሌሎች ጓደኞች ጋር በእሱ መዝገብ ውስጥ ባሉ 6 ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራውም እሱ ነው። በነ መቶ አለቃ ማስረሻ ሰጤ ተብለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅድም ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱም ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያለው። እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውሮ አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ እንጦም ያለው ማለት ነው።
ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደተጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል።
እነሱ ሚሉ ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሂዱና ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌደራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፍና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና ይቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋለን። እናንተም ያንን አስረድታችኋል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም።
ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል። አቶ ፍታለማው ተሰማ በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል።
በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁን እንዲወር በጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ባለቤት ትዳር አለው። ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና እሱንን ሕክምና ላገኝ አልቻልኩም። እኔ እንደዚህ አይነት ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ይጠየቁልኝ አቅርቡልኝ ነው እያለ ጠየቀ ያለ ሰውም ሕክምና ማግኘት አልቻልኩም፣ ሕክምና እንድታከም አድርጉ እያለ ነው ያለው ጥያቄው። እኛ የምንጠይቀው ደግሞ በቃ ይህን ነው። ፍትህ ካለ ፍትህ ለሁሉም፣ ፍትህ እንድትሰጠው ሁሉ ለእሱም የጎደለው ፍትህ ለእሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎች እንዲጠየቁልን እና እሱ እንዲፈታ ነው እየጠየቅን ያለ ነው።
ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋራ በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ።
እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም። ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠ የግንቦት ሰባቱ ነን እኮ ተፈርዱ አልቁ አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው። በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው በግፍ መጥቶ ዝም ብሎ ታስሮ ዝም ብሎ እዚህ መከራ የሚያሳይ።
አድማጮች፣ ጠበቆቻቸው እስረኞቹን በተመለከተ የሰጡትን አስተያየት ደግሞ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ ዘገባችን እናልፋለን። ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት እድሜዋ ያረፈችው አንጋፋ ድምጻዊት ፀሐይ ወይም ፀሐይቱ በራይን የተመለከተ ዘገባ ነው ቀጣዩ ዝግጅታችን። ለአመታት በኖረችበት ሮተርዳም ከተማ ውስጥ የጸሎትና የስንብት ስነ ስርዓት ተካሂዶ እንደነበር በስርዓቱ ላይ የተገኙ ለአሜሪካ ድምጽ ተናግረዋል። ስርዓተ ቀብሯም በኤርትራ በዚህ ሳምንት ይደረጋል ተብሏል። መስታወት አራጋው ዶክተር ሀብቶም ዮሐንስን ስለ አጠቃላይ የሙዚቃዋ ስራዋ አነጋግራለች።
ፀሐይቱ በራሂ ክራርን በመንደሯ ለነበሩ ድግሶችና ሰርጎች ላይ መጫወት የጀመረችው በጣም በለጋ እድሜዋ ነበር። ያዜመቻቸው ዜማዎችና ግጥሞች በጣት ከሚቆጠሩት በስተቀር በሙሉ የእሷ ድርሰቶች ናቸው። ግጥሞቿ የማህበረሰብ ለውጥንና ፍቅርን የሚሰብኩ ነበሩ። ዶክተር ሀብቶም ዮሐንስ በኒዘርላንድ ነዋሪ ስለ ፀሐይቱ የሚያውቀውን አካፍሎናል። መጀመሪያ ፍቅሪ
ከሰራዬ አካባቢ አሁን ደቡብ የምንለው ያለን በኤርትራ ከዛ አካባቢ ነው የመጣችው። ለስራ ብላ እዛ አባሻውል የሚባለው ቦታ እየሰራች ነው ትኖር የነበረችው እስከ አይ ቲንክ 1977 በኤሮፓያን አቆጣጠር ወደ ኢኤልኤፍ ኤሪትሪያን ሊብሬሽን ፍሮንት እዛ ታጋይ ሆና እዛ ውስጥም እየዘፈነች ለብዙ ጊዜ ቆየች እስከ 1982 በኢሮፓያን አቆጣጠር። ምክንያቱ እንደምታውቂው በ1982 ኢፒኤልኤፍ እና ቲፒኤልኤፍ አብረው ኢኤልኤፍን ከኤርትራ አባረሩት። እሷ ደግሞ ከእነሱ ጋር ስለነበረች ኢኤልኤፍ ወደ ሱዳን ወጣች ማለት ነው። ከሱዳን ቆይታ ግማሹ የኢኤልኤፍ ከኢፒኤልኤፍ ስምምነት አድርጎ 1988 እዛ ቦሎኛ የሙዚቃ ዝግጅት አድርገው ከዛ በኋላ ነው ወደ ሆላንድ የመጣችው። እዚህ እንደ ብዙ ህዝብ እዛ አላደላ አንዳንድ እየሰራች ግን በሶሻል ሴኪሪቲም ትኖር ነበር መሰለኝ። ከዛ በኋላ 1996 አይ ዶንት ሪመምበር ኤግዛክትሊ የዳች የሙዚክ ግሩፕ ከእሷ ጋር ሆነው ሙዚክ አሰረዋት። የድሮ ሙዚክና የአሁንም የዘፈነችው አንዳንድ ነበር ስለ ሰላም ምናምን ዘፈነች። ሁለቱ ቮሊዩም አስወጣች እዚህ ሆላንድ ሁና። ከዛ በኋላ ወደ እዛ ፕሮግራሙ የቲቪ ፕሮግራም ማደረጉት ኤርትራ ተመልሳ ነበር። ኤርትራ ተመልሳ የነበረ ትኖረው የነበረት ቦታ አባሻውል በቃ በደንብ ተቀበሏት። ኤርትራም በቃ ምክንያቱ የታወቀች ሰው ስለሆነች አቶ ብርሃን ሰጊድ የሚባል የታወቀ ዘፋኝ አለ በኤርትራ በኢትዮጵያ። አቶ ብርሃን ሰጊድ ይዟት ወደ ኢትዮጵያ መጥቶ ነበር እና እዛ ሆናም ትዘፍን ነበር።
መቼ ነው ይሄ የሆነው?
ይሄ አይ ቲንክ 1968-70 ይሆናል በኤሮፓውያን አቆጣጠር እና በኢትዮጵያም የታወቀች ናት። ወጣት ያረጀ ሁሉ ስለ ፀሐይቱ በራሂ የማያውቅ ነገር የለም። በተለይ አንድ ዘፈን ነበራት ወጣቱ ነው አስዋል። እሱ ደግሞ ምን ይላል መሰለሽ? አዋልደዬ ሴቶች ማለት ነው አዋልደዬ ኪዳ አበዳ ሂዱና እበዱ፣ ምክንያቱም በሰማይ የለም ሜዳ። እና ይሄ ትልቅ ዲቤት አንስቶ ነበር ኤርትራ ውስጥ በተለይ አባቶቻችን እናቶቻችን። አረ እንዴት እንደዚህ አርጋ ትዘፍናለች? ሂዱና እበዱ። ግን እሱ በደንብ የታወቀ ዘፈን ነው በኤርትራ እስካሁን። አዋልደዬ ኪዳ አበዳ አብላዕላይ ሰማይ ዶ አሎ ሜዳ። ሌላ የነበራት ዘፈን ደግሞ የማጃህጃህ የሚባል የታወቀ ሰንተር አለ በአስመራ። ስለዛም የዘፈነች አለች አላደ። ብዙ ጊዜ ስለ ፍቅር ነው የምትዘፍነው የነበረችው። አየሁና ወደ አንተ ተመለስኩ የሚል ዘፈን አላት። ስለ አፍቃሪዋ ነው ብዙ አላደለ። በዛን ጊዜ የማትጠብቀው ከሴቶች በተለይ ሞር ሮማንቲክ የሆነ ዘፈኖች ነው የነበሯት። ከ1988 ለጸሐይቱ በራፊ ካልክ መጀመሪያ ፍቅሪ በመን ተጀመረ አዳምና ሔዋን ዓለም ከይተፈጠረ የሚላላት እሱ ደግሞ ሁሉ ሰው ነው የሚዘፍነው እና ጸሐይቱ በራፊ የኤርትራዊነት ብቻ ሳይሆን እንደ የሀበሾች በሙሉ ታሪክ አርግ የማይው ና አሁን የስንብት ስነ ስርዓት ነበር እሁድ ኪዳነ ምህረት ቤተክርስቲያን የሚባል አለ እዛ ሮተርዳም
ትላንትና ማለት ነው
ትላንትና ቅዳሴው በኋላ ከፍትሃት ወደ ኤርትራ ሄዳለች እና ነገ የቀብር ስነ ስርዓት ይሆናል እና እንደምትጠበቀው ይህቺ ጸሐይቱ በራሂ የኤሌክታ ጋይ ነው የነበረችው እንደ የማነ ባሪያ አዎ እነሱ በጣም የታወቁ የህዝብ ዘፋኞች ስለነበሩ የማነ ባሪያ ትልቅ የቀብር ስነ ስርዓት ተደርጎለት እዛ የማርቲርስ ሴሜትሪ እዛ ነው የተቀበረው አሁን ህዝብ እንደሚጠብቀው አናውንስ የሆነ ነገር የለም ግን ህዝብ እንደሚጠብቀው እንደሰማው ጸሐይቱ በራሂም እዛ ጀግኖች መቃብር እዛ ተቀበር ይሆናል
እንግዲህ ጸሐይቱ ከሙዚቃው ባሻገር እንደው የየለት ኑሮዋ ወይም ባህሪዋ ምን ይመስል ነበር? እንደው ጓደኞቿ ትላንትና
አው ጸሐይቱም ያነበብኩት ነበር የማቃቸው አሉ ከሷ ጋር ነበሩ በጣም ትዕግስተኛ እንደ እናቶቻችን ደግሞ ፈቃር በኃይል ፍቅር የነበራት ሰው ደግሞ ፌሚኒስትም ልንላት እንችላለን ምክንያቱም የሴቶች መብት የምትታገል ሴት ነው የነበረችው እና በኃይል ነኝ የምወዳት ምክንያቱም እኛ ሳንወለድ ነው የጀመረችው 1958 1962 በአውሮፓውያን አቆጣጠር እና በዛን ጊዜ ደግሞ በአበሻችን ባህል ሴት ሆና ዘፈን መጀመሩ መዝፈን መጀመሩዋን እንኳን ትልቅ ትግል ነው የመጀመሪያ ክራሯ ደግሞ ታሪኩ አምስት ክራር ነበሩ ከሱዳን የመጡ
ቤታቸው ውስጥ አምስት ክራር ነበሩ እሷ ያደገችበት ቤት ውስጥ
አዎ እና ያጎቷ ቤት ነው ያደገች አባቷ ታናሽ ሆና ስለሞተ እና ክራሩን የወሰደች መስፈን ጀመረች የሷ ፋሚሊ አጎቷ ይሁን የሷ ቤተሰብ ግን ሽጉጥ አድርጎ እንኳን አስፈራራት ይባላል
እንዳትዘፍን
ግን ፍላጎት ስለነበራት ደሞ ድምጿ ሁሉ ደሞ ራሷ ነው ትደርሰው የነበረች ዘፈኑ ከሁሉ ሁለት ምናልባት በሰው የተሰጣት በሌሎች የተሰጣት ነው እንጂ ሁሉ ራሷ ነው ዘፈኑ የነበረች እና ሁሉ ጊዜ ፈቃር ሰው የምትረዳ በችግር ደሞ ስላደገች ችግር ምን መሆኑ ስለምታቅ ሁሉ ጊዜ በፍቅር የምትመላለስ ሴት ነው የነበረችው
በምን ህመም ነው የህይወቷ ያለፈው
የአንድ ሳምንት የሚሆን ህመም ነው ናቸው የሚሉት ብዙ አልታመመችም እና የእርጅና ጉዳይ የድካም ጉዳይ የታሪኳን ሁሉ ስታዩ በትግል ነው ያለፈችው በደህነት እንዳልኩሽ አባቷ ታናሽ ሆኖ ነው የሞተው ከእናቷ ጋር ወደ አስመራ በሰራያ አካባቢ ደቡብ ነው የምንለው አሁን ቋቲት የሚባል ቦታ ነው የተወለደችው ያደገችው ከዛ በኋላ ትምህርት ተምራ ካምቦኒ የሚባል እስከ አራተኛ አመት አራተኛ ክፍል ይሆናል መስለኝ ከዛ በኋላ ግን እናቷን ለመርዳት መስራት ጀመረች አስመራ ማለት ነው እዛ ናቸው አባሻው ሊያድጉት
ልጆች ወንድም እህት አላት ትዳር መስረታ ነበር
እስካሁን ባገኘሁት ኢንፎርሜሽን ትዳር አልነበራትም ልጆችም አልነበሯትም የሏትም ቤተሰብም እንደማቀው የላትም ማለት እንደ ወንድም እህት ያላት አይመስለኝም ምክንያቱም ታናሽ ሆና ነው የሞተችው ያ አባቷን የሞተው
እሺ በጣም ነው ማመሰግነው
እኔም በልብ አመሰግንሻለሁ
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል
አዎ በነገራችን ላይ ጸሐይቱን አድናቂዎች መጽናናትን እንመኝላችኋለን በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ
በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው የስርጭት መሐንዲሱ እንግዲህ አብሮን ነበር
ጉዟችሁ የሰመረ ይሁን ይያልን እንሰናበታለን መልካም ምሽት በነገው ጉዞ እንገናኝ
ኩን ራዲዮ ሰገለ አሜሪካቲ